ይህ የአሜሪካ ድምፅ ነው። በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻነል 57 ዲግሪ ስዌስት ከዋሽንግተን ዲሲ የሚተላለፍላችሁ የሐሙስ ምሽት ስርጭታችን ጀመረ። በአማራ ክልል በዳውንት ወረዳ በደረሰ የመኪና አደጋ ቢያንስ 25 ሰዎች ሞቱ።
የመንግስት አካላት የለም በአካባቢው። ታጣቂ ኃይሎች ናቸው ያሉት የሚንቀሳቀሱት። ወረዳዎቹ የሉም። የመረጃው ሁኔታ በሌላ አካል የተጣራ መረጃዎች ናቸው። የኛ የጸጥታ ኃይል በአቅራቢያው ስለሌለ፣ ስለዚህ ከዳውንት ወደ ደሴ አቅጣጫ ሲጓዝ የነበረ የህዝብ ተሽከርካሪ 32/9/17 የሆነ ሰዓት የወራስ ቀበሌ አይዳ ሰጎራ ከተባለ ቦታ 54 ሰው ጭኖ ተገልብጦ ሹፌርና ረዳትን ጨምሮ 25 ሰዎች ሙተዋል። ከባድ 14 ሰው ቆስሏል። ቀላል ጉዳት 15 ሰው ጉዳት ደርሷል።
የሰሜን ወሎ ፖሊስ ዞን መምሪያ ኃላፊ የሆኑትን ኮማንደር ነጋ ድንበሩን የሰማችሁት። ሙሉ ዘገባው በአብይ ርዕስ ይቀርባል። ሐሙስ ጥር 15 ቀን 2017 ዓ.ም ክብራትና ክብራን ሳስተናግዳችሁ የማመሸው እንግዲህ ወልዴ ነኝ። ለዓለም ዜናው አሉላ ከበደ በስቱዲዮ ይገኛል። ፕሮግራሙን የሚያቀናብርልን ንጉሡ ታምሬ ነው። የምሽቱ ዋና አዘጋጅ ጽዮን ግርማ። እስከ ፕሮግራሙ ፍጻሜ አብራችሁ እንድትቆዩ እየጋበዝኩ አሁን በቅድሚያ ወደ ዓለም ዜናው።
ጤና ይስጥልኝ፣ እንደምናመሻችሁ። ከሰዓቱ የዓለም ዜናዎች ጋር አሉላ ከበደ ነኝ። በቅድሚያም ርዕሶቹን። የዩናይት ስቴትስ ምክር ቤት ሕገ ወጥ ስደተኞች በቁጥጥር ስር እንዲውሉ የሚያዝ ሕግ አጸደቀ። ትራምፕ የየመኑን ሁቲዎች በውጭ አሸባሪ ድርጅትነት ፈረጁ። የዩናይት ስቴትሱ ፕሬዚዳንት ትራምፕ ዓለም አቀፍ ሚዲያ ዩኤስኤጂኤምን የሚመሩ እጩ አቀረቡ። የሚሉት ይገኙበታል። ወደ ዝርዝሩ እንዘልቃለን። የዩናይት ስቴትስ ምክር ቤት ህገወጥ ስደተኞችን በቁጥጥር ስር እንዲውሉ የሚያዝ ህግ አጽድቋል። ምክር ቤቱ በትላንትና ዕለት ያጸደቀው ይህ ህግ በስርቆትና በጥቃት ወንጀሎች የተከሰሱና የመኖሪያ ፍቃድ የሌላቸው ጥገኝነት ጠያቂዎች በቁጥጥር ስር እንዲውሉ የሚያዝ ነው። ይህም ፕሬዚዳንት ዶናልድ ትራምፕ ህገወጥ ስደትን ለመቆጣጠር ለያዙት እቅድ በፍጥነት ዳር መድረስ መጠነኛም ቢሆን የሁለቱም ፓርቲዎች አባላት ድጋፍ አግኝቶ የጸደቀ የመጀመሪያው ህግ አድርጎታል። ባለፈው ዓመት በአንድ የቬኔዙዌላ ተወላጅ የሆነ ስደተኛ በተገደለችው የጆርጂያ ክፍለ ግዛቷ የነርስነት ሙያ ትምህርት በመከታተል ላይ የነበረች ወጣት ስም የተሰየመውና የሌከን ራይሊ ህግ የሚል ስያሜ የተሰጠው ይህ ድንጋጌ ትራምፕ በፕሬዚዳንታዊ ምርጫ አሸናፊ የሆነው መውጣታቸውን ተከትሎ በኢሚግሬሽን ጉዳዩ ዙሪያ የሚካሄደው የፖለቲካ ክርክር የቱን ያህል ወደ ቀኝ እያዘመመ መሆኑን የሚያሳይ ነው ተብሏል። የኢሚግሬሽን ፖሊሲ ጉዳይ በምክር ቤቱ ሁለቱም ፓርቲዎች ጎራ ለይቶ ለረዥም ጊዜ ሲያወዛግብ የቆየ ቢሆንም የፖለቲካ እጣቸው የሚያሳስባቸው 46 የዲሞክራት ፓርቲ አባላት ወሳኝ መሆኑ የተነገረለትን ይህን እቅድ 263-156 በሆነ ድምፅ ለማጽደቅ የሪፐብሊካን ፓርቲ አባላትን ተቀላቅለዋል። ትራምፕ የየመኑን ሁቲዎች በውጭ አሸባሪ ድርጅትነት ፈርጀዋል። የዩናይት ስቴትሱ ፕሬዚዳንት ዶናልድ ትራምፕ ትላንት ረቡዕ በወሰዱት እርምጃ በመደበኛ ስያሜያቸው አንሳር አላህ በሚል መጠሪያ የሚታወቁትን የየመን ሁቲዎች በውጭ አሸባሪ ድርጅትነት እንዲፈረጁ ማዘዛቸውን ዋይት ሀውስ አስታውቋል። እርምጃው በኢራን የሚደገፈው ቡድን በቀይ ባህር በሚተላለፉ የንግድ መርከቦችና ወሳኝ ለሆኑት የባህር ኬላዎች ከለላና ጥበቃ በሚያደርጉ የዩናይት ስቴትስ የጦር መርከቦች ላይ ለሚያደርሷቸው ተደጋጋሚ ጥቃቶች የባይደን አስተዳደር ቀደም ሲል ወስዶ ከነበረው ምላሽ የበረቱ የኢኮኖሚ ገደቦችን የሚጥል መሆኑም ተመልክቷል። ዋይት ሀውስ በመግለጫው አክሎም የሁቲዎች እንቅስቃሴ በመካከለኛው ምስራቅ ያሉ በአሜሪካውያን ሲቪሎችና ሰራተኞች ደህንነት፣ በክልሉ የሚገኙ የቅርብ አጋሮቻችንና ብሎም ዓለም አቀፍ የባህር ንግድ እንቅስቃሴዎች ላይ አደጋ እየደቀነ ነው ብሏል። እርምጃውን የሚደግፉ ወገኖች እስካሁንም መደረግ የነበረበት ነው ሲሉ፣ የጉዳዩ አዋቂዎች በበኩላቸው የእርዳታ ድርጅቶችን ጨምሮ ሁቲዎችን ከመደገፍ የሚቆጠር ስራ የሰራ ማንኛውንም ወገን ለቅጣት ሊዳርግ የሚችል ነው ይላሉ። አብዛኛውን የመን ግዛቶች የሚቆጣጠሩት ሁቲዎች እንደ አውሮፓውያን የዘመን አቆጣጠር ከህዳር 2023 አንስቶ እስራኤል ጋዛ ውስጥ ከሐማስ ጋር እያደረገች በነበረው ጦርነት ከፍልስጤማውያን ጋር በማበር ቀይ ባህር ላይ በሚጓጓዙ መርከቦች ላይ ከመቶ በላይ ጥቃቶችን አድርሰዋል። በጥቃቶቹም ሁለት መርከቦችን ሲያሰጥሙ አንዲት መርከብ በመያዝ አራት መርከበኞችንም ገድለዋል። በተጨማሪም በጥቃቱ ዓለም አቀፍ የመርከብ ጉዞዎችን በማስተጓጎል የንግድ ድርጅቶች ለአንድ ዓመት ያህል ጥቃቶቹን ለመሸሽ በደቡባዊ አፍሪካ ዞረው ረዥምና ከፍ ያለ ዋጋ የሚያስከፍሉ ጉዞዎችን እንዲያደርጉ አስገድደው እንደነበርም ይታወቃል። በሌላ የዩናይት ስቴትስ ዜና ትራምፕ የዩናይት ስቴትስ ዓለም አቀፍ ሚዲያ ወይም በእንግሊዝኛ አጠራሩ ዩኤስኤጂኤምን የሚመሩ እጩ ለምክር ቤት አቅርበዋል። ፕሬዚዳንት ዶናልድ ትራምፕ የአሜሪካ ድምፅን ጨምሮ በዩናይት ስቴትስ መንግስት በጀት የሚሰሩ አምስት ዓለም አቀፍ የመገናኛ ብዙሀን ተቋማትን የሚቆጣጠረውን የዩናይት ስቴትስ ዓለም አቀፍ ሚዲያ ዩናይት ስቴትስ ግሎባል ሚዲያ ወይም ዩኤስጂኤም እንዲመሩ ወግ አጥባቂ ሀሳቦች አራማጅና ጸሐፊውን ኤል ብረንት ቦዜል ሶስተኛ ነው እጩ አድርገው ያቀረቡት። የመገናኛ ብዙሀን ጥናትና ምርምር ማዕከል መስራችና ፕሬዚዳንት ሆነው ለ38 ዓመታት እንዳገለግሉት እንደ ብረንት የህትመት የቴሌቪዥንና የኢንተርኔት ዘገባዎችን ምህዳር ጥሩ አድርጎ የሚረዳ የለም ሲሉ ትራምፕ ትላንት ትሩስ ሶሻል በተሰኘው የማኅበራዊ ሚዲያ መድረካቸው ላይ አስፍረዋል። የቦዜልን ሹመት ለማጽደቅ በዩናይት ስቴትስ የእንደራሴዎች ምክር ቤት ጉዳያቸው የሚሰማበት ቀን ገና አልተቆረጠም። ምክር ቤቱ በአሁኑ ወቅት የፌዴራል ተቋማትን እንዲመሩ ፕሬዚዳንቱ ያቀረቧቸውን ሌሎች እጩዎች ጉዳይ እየሰማ ነው። ቦዜል በኤክስ ላይ ባሰፈሩት ጽሑፍ ለዚህ ኃላፊነት በመታጨቴ ክብር ይሰማኛል ብለዋል። ክቡራትና ክቡራን አድማጭ ተመልካቾቻችን የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምፅ የሚተላለፈውን የሰዓቱን የዓለም ዜና ነው። ትራምፕ የፓናማ ቦይን ለመቆጣጠር ግፊት እያደረጉ ባሉበት ሩቢዮ ወደ መካከለኛው አሜሪካ ሊያቀኑ ነው። ፕሬዚዳንት ዶናልድ ትራምፕ የፓናማ ቦይን ለመቆጣጠር ግፊት እያደረጉ ባሉበትና ዋሽንግተን ሕገወጥ ስደትን ለመግታት ጥረት በያዘችበት በአሁኑ ወቅት አዲሱ የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ማርኮ ሩቢዮ ፓናማንና በመካከለኛው አሜሪካ የሚገኙ ሌሎች ሀገራትን ሊጎበኙ ነው። ጉዞው የሩቢዮ የውጭ ጉዳይ ሚኒስትር ከሆኑ በኋላ የመጀመሪያው የውጭ አገር ጉብኝታቸው ነው የሚሆነው። ፖለቲኮ የተባለው የዩናይት ስቴትስ የዜና ወኪል እንደዘገበው የሩቢዮ ጉዞ ፓናማን፣ ጓቴማላን፣ ኤልሳልቫዶርን፣ ኮስታሪካንና ዶሚኒካን ሪፐብሊክን ያካትታል። በአንጻሩ ጉዳዩን አስመልክቶ የተጠየቁ የውጭ ጉዳይ ሚኒስትር ቃል አቀባይ ለአሜሪካ ድምፅ በሰጡት አስተያየት በአሁኑ ወቅት ይፋ የምናደርገው ጉዞ የለም ሲሉ ነው የመለሱት። ይህ በእንዲህ እንዳለ ፕሬዚዳንት ትራምፕ የፓናማ ቦይን በዩናይትድ ስቴትስ ቁጥጥር ስር ለማድረግ የያዙትን ዓላማ ለማሳካት የወታደራዊና የኢኮኖሚያዊ እርምጃዎችን አማራጭነት ውድቅ ያለማድረጋቸው ተገልጿል። ሩቢዮ ወደ አሜሪካ የሚገቡ ሕጋዊ ሰነድ የሌላቸው ስደተኞች ማስቆምን ጨምሮ ቅድሚያ የሚሰጧቸውን የውጭ ፖሊሲ እቅዶች በሳምንቱ መጀመሪያ ላይ ይፋ አድርገው ነበር። ክቡራትና ክቡራን፣ በመጨረሻም ዩናይትድ ኪንግደም በሶስት ወጣት ልጃገረዶች ግድያ የተወነጀለ አንድ ታዳጊ በ52 ዓመት እስራት ቀጣች። በአሜሪካዊቱ የሙዚቃ አቀንቃኝ ቴይለር ስዊፍት የዳንስ ስልት የተሰናዳ ዝግጅት ላይ ሶስት ወጣት ልጃገረዶችን ነፍስ ያጠፋው እንግሊዛዊ ታዳጊ በዛሬው ዕለት የ52 ዓመታት እስራት ተፈርዶበታል። ወንጀለኛው ታዳጊ የፈጸመውን የጭካኔ ግፍ የተሞላ አገዳደል መሆኑን የተናገሩት የአቃቢ ሕግ ጠበቆች እንዳመለከቱት ከጥቃቱ ሰለባዎች የአንዷን አካል በአሰቃቂ ሁኔታ መቆራረጡንም ጠቁመዋል። አክስኤል ሩዳኩባና የተባለው ይህ ወጣት ሰኞ ዕለት የ18 ዓመቱ ታዳጊ ማለት ነው ባለፈው የሐምሌ ወር በሰሜናዊ እንግሊዝ በምትገኘው ሳውዝፖርት ከተማ ግድያውን መፈጸሙን ባለፈው ሰኞ በሰጠው የእምነት ክህደት ቃል አምኗል። ጥቃቱን ተከትሎም በከተማይቱ ከፍተኛ ብጥብጥ ተቀስቅሶ እንደነበር አይዘነጋም። ክቡራትና ክቡራን አድማጭ ተመልካቾቻችን፣ ለሰዓቱ የዓለም ዜናዎች የተመደበው ክፍለ ጊዜ እዚህ ላይ ያበቃ። መልካም ምሽት።
አሉላ ከበደን ለዓለም ዜናዎች እናመሰግናለን። ክብራትና ክብራን በመከታተል ላይ ያላችሁት ከአሜሪካ ድምፅ የሚተላለፍላችሁን የሐሙስ ምሽት ስርጭታችንን ነው። ሳስተናግዳችሁ የማመሸው እንግዲህ ወልዴ ነኝ። ፕሮግራሙን ከስቱዲዮ የሚቆጣጠርልን ንጉሱ ታምሬ ነው። የዌብና ማህበራዊ ሚዲያ አሰናጃችን አበባየው ገበያው፣ የምሽቱ ዋና አዘጋጅ ጽዮን ግርማ። ዝግጅቶቻችንን ከሬዲዮ በቴሌቪዥን በተጨማሪ በዌብሳይታችን አምሃሪክ ዳት ቪኦኤ ኒውስ ዳት ካም እንዲሁም በፌስቡክ አት ቪኦኤ አምሃሪክ ላይ በቀጥታ ማዳመጥ ትችላላችሁ። አሁን ወደ ምሽቱ ቀዳሚ ዘገባ እናልፋለን። በአማራ ክልል ዳውንት ወረዳ በደረሰ የመኪና አደጋ 25 ሰዎች ሕይወታቸውን አጡ። ከአማራ ክልል ሰሜን ወሎ ዞን ዳውንት ወረዳ ወደ ደሴ ሲጓዝ የነበረ መለስተኛ ህዝብ ማመላለሻ አውቶቡስ ገደል ውስጥ ገብቶ 25 ሰዎች መሞታቸውን የዞኑ ፖሊስ መምሪያ አስታውቋል። በፋኖ ታጣቂዎች ቁጥጥር ስር ነው የተባለውና አደጋው የደረሰበት የዳውንት አካባቢ ነዋሪዎችና የዳውንት ወረዳ መናኸሪያ አስተባባሪ ስምርት ባለሙያ የሟቾችን ቁጥር እስከ 30 ከፍ ያደርጉታል። አደጋው በደረሰበት አካባቢ የሚገኙት ሁለት የጤና ጣቢያዎች በአደጋው የሞቱና ጉዳት የደረሰባቸው ሰዎች ወደ ጤና ተቋማቱ መምጣታቸውን አረጋግጠው ከባድ ጉዳት የደረሰባቸው 16 ሰዎች ወደ ደላንታ ሆስፒታል መላካቸውን አመልክተዋል። መስፍን አራጌ ዝርዝሩን ይዘዋል።
በአማራ ክልል ሰሜን ወሎ ዞን ዳውንት ወረዳ በፋኖ ታጣቂዎች ቁጥጥር ስር በመሆኑ በቂ የትራንስፖርት አገልግሎት እንደሌለ የተናገሩት የአካባቢው ነዋሪዎች በዚህ ምክንያት 24 ሰው ብቻ መጫን በሚገባው መለስተኛ አውቶቡስ ውስጥ ከ50 በላይ ሰዎች ተሳፍረው እንደነበር ተናግረዋል። የሰሌዳ ቁጥሩ 32917 የሆነው ይኸው የህዝብ ማመላለሻ መለስተኛ አውቶቡስም ከሰሜን ወሎ ዞን ዳውንት ወረዳ ወደ ደሴ በመጓዝ ላይ ሳለ ልዩ ስሙ አይዳ ሰጎራ በተባለ አካባቢ ሲደርስ በግምት 300 ሜትር ርዝመት ካለው ገደል ውስጥ ገብቶ ሰዎች መሞታቸውንና መጎዳታቸውን የሰሜን ወሎ ዞን ፖሊስ የዳውንት ወረዳ መናኸሪያ ማስተባበሪያና የአካባቢው ነዋሪዎች ተናግረዋል። የሰሜን ወሎ ዞን ፖሊስ መምሪያ ኃላፊ ኮማንደር ነጋ ድንበሩ ቦታው ላይ የመንግስት መዋቅር አለመኖሩን ጠቅሰው በሌላ አካል ተጣርቶ ደረሰን ባሉት መረጃ 25 ሰዎች መሞታቸውን አመልክተዋል።
ወረዳው እንደምታውቀው የመንግስት አካላት የለም። በአካባቢው ታጣቂ ኃይሎች ናቸው ያሉት የሚንቀሳቀሱት፣ ወረዳዎቹ የሉም። የመረጃው ሁኔታ በሌላ አካል የተጣራ መረጃዎች ናቸው። የኛ የጸጥታ ኃይል በአቅራቢያው ስለሌለ፣ ስለዚህ ከዳውንት ወደ ደሴ አቅጣጫ ሲጓዝ የነበረ የህዝብ ተሽከርካሪ 32917 የሆነ ባስ የወራስ ቀበሌ አይዳ ሰጎራ ከተባለ ቦታ 54 ሰው ጭኖ ተገልብጦ ሹፌርና ረዳትን ጨምሮ 25 ሰዎች ሙተዋል። ከባድ 14 ይቆሰላል። ቀላል ጉዳት 15 ሰው ጉዳት ደርሷል።
የዳውንት ወረዳ መናኸሪያ አስተባባሪ ስምሪት ባለሙያ እሸቱ ታደሰ በበኩላቸው ከአካባቢው ማህበረሰብ ደረሰኝ ባሉት መረጃ የሟቾቹ ቁጥር 30 እንደሚደርስ አመልክተው ከባድና ቀላል ጉዳት የደረሰባቸው ደግሞ 40 ሰዎች ናቸው ብለዋል።
ሞት 30 ነው። እንግዲህ የሄዱም አሉ በራሳቸው የሚባላሉ እዚህ ሳይመጡ። ከባድ 19፣ ቀላል 21።
መለስተኛ አውቶቡሱ 24 ሰዎችን የማሳፈር አቅም ቢኖረውም ከ50 በላይ ሰዎች አሳፍሮ እንደነበር ኮሚሽነር ነጋም አቶ ሸቱም አረጋግጠዋል። አደጋው በደረሰበት ቦታ ላይ ተገኝተን ሁኔታውን ለማየት ችለናል የሚሉት የኮርባ ከተማ ነዋሪው ብርሃን ባልከፋው የሟቾቹ ቁጥር ከላይ ከተገለጸው እንደሚበልጥ ይናገራሉ።
ጠዋት 11 ሰዓት ተኩል ተነስቶ አንድ የህዝብ ማመላለሻ አውቶቡስ ነበር። ከዛ በኋላ ጉዞ ላይ እያለ ተገለበጠ። ሰጎራ የሚባል አካባቢ ነው። በዛ ምክንያት የብዙ ሰዎች ህይወት አልፏል። የተወሰኑ ቁስለኞችም አሉ፣ ግን ያው ሞቱ ነው የሚበዛው። ብቻ አሁን ረዳቱ ጤና ጣቢያ ከደረሰ በኋላ እያናገረ ነው ህይወቱ ያለፈው። አደጋ ደረሰበት ቦታ አካባቢ ዝቅ ብዬ ነበረ። ያው ህዝቡ ርብርብ አድርጎ ነው ያነሳቸው። ረጅም ቦታ ተገለባብጧል። መኪና በየመስኮቱ ነው ያሾላለካቸው። ከቀኑ 8:26 ነው አሁን አደጋ የተፈጠረው፣ ግን 12:30 አካባቢ ነው የተፈጠረው። ችግሩ እያነሳ ነው እስካሁን ድረስ።
በዳውንት ወረዳ በሚገኘው ኩርባ ጤና ጣቢያ በህክምና ባለሙያነት የሚሰሩት ካሳኑ ተገኘ ወደ ጤና ጣቢያው ለህክምና ከመጡት ውስጥ በህክምና ላይ ሳሉ ህይወታቸው ያለፈና ወደ ጤና ጣቢያው ሳይደርሱም ህይወታቸው አልፎ አስከሬናቸው የመጣ መኖሩን ጠቁመዋል።
አደጋው ተከስቷል ጠዋት ላይ ነበረ። ከመጠን በላይ ነው በመሰረቱ የጫነው። ትራንስፖርት ምንም ችግር ስላለ የተወሰነ ሰው ተርፈዋል። ከዛ ውጭ አብዛኛው ሙትና ቁስለኛ ነው የሆነው። አሁን እዚህ ጤና ጣቢያ ላይ ከሰባት ስምንት ያላነሱ በህይወት ተርፈው እየታከሙ ያሉ አሉ። አስሩ ሙተው የመጡ ሰባት ወይም ስምንት ኬዞች መጥተው ነበረ፣ ህይወታቸው ደርሶ ነበር። እነሱ አልፏል ህይወታቸው። ከዛ ውጭ ህይወታቸው እዛው ላይ ያለፈውን ወደ የቤታቸው ነው ይዘዋቸው የሄዱት። ሙተውም ህይወታቸውም የተረፉም ከዛ ውጭ ከእኛ ጤና ጣቢያም ላይ ደርሰው ህይወታቸው አብረው ያለፉት ከ25 ያላነሱ ኬዞች ገብተዋል። ሰባት በህይወት አሁን የተረፉ አሉ እጃችን ላይ። አስሩ ሙተው የመጡ ሰባት ወይም ስምንት እዚህ ከገቡ በኋላ ማለት ነው።
የተሻለ ህክምና ማግኘት እያለባቸው በጤና ጣቢያ ውስጥ ባለው የህክምና ቁሳቁስ፣ የባለሙያዎችና የትራንስፖርት አቅርቦት እጥረት ምክንያት የሞቱ መኖራቸውንም የጤና ባለሙያው አመልክተዋል።
ህክምናውን ለመስጠት ባለሙያም በርግጥ አንሶናል። ቢሆንም አብዛኛው የመድኃኒትና የግብዓት ችግር ነው የገጠመን። ከኦክሲጅን ጀምሮ በተለይ ትራንስፖርት አሁን እዚህ ጤና ጣቢያ ላይ መተውታቸው ያለፉትን እኛ እንደደረሱ የሰጠነውን ኬር ተሰጥቶ ሆስፒታል መድረስ የሚችሉ ሁሉ ናቸው ህይወታቸው ያለፉትና አሁን የትራንስፖርት ችግር ነው። ከደላንታ መኪና ተልኮ መጥቶ ለዛውም መጥቶ አንድ ላይ አልይዛቸው ብሎ ተራ ነው የሄዱት። አሁን በተለይ አንድ ሁለት ሶስት ኬዞች አሉ በፍጥነት መድረስ የነበረባቸው ግን ቦታ አልበቃ ብሎ አንድ መኪና መጣ አማራጭ ጠፋ። ያው መኪና ሌላ ደግሞ እስከሚገኝ ድረስ ጊዜ ተጠበቀ እዛው ላይ ያለፉ።
በወረዳው የሚገኘው የአይዳ ጤና ጣቢያም በጉዳቱ የሞቱና ጉዳት የደረሰባቸውን ሰዎች ማስተናገዱን ቁም ነገር ማስሬ የተባሉ የጤና ባለሙያ ተናግረዋል። በአደጋው ህይወታቸው ያለፉ በርካታ ሰዎች አስከሬናቸው ወደ ጤና ጣቢያ ሳይመጣ ወደ ቤተሰቦቻቸው በመላኩ የሟቾቹን ቁጥር በትክክል መናገር እንደማይቻልም ጠቁመዋል።
16 የሚሆን አገልግሎት ተሰጥቷቸው ወደ ደላንታ ሪፈራል ሆስፒታል ሪፍ ተባሉ ፔሸንቶች አሉ። ሟች ማለት አሁን ይሄን ያህል ነው ማለት አይቻልም፣ ግን በጣም ብዙ ሰው ሟቾቹ እንደገና ደግሞ እኛ ጋም የመጧሉ ወደ ኩርባ ጤና ጣቢያም ይሄዷሉ እና አንድ 20 ምናምን ይሆናል ሚኒመም ማለት የሞቱት ኩርባ ጤና ጣቢያም ሂደው እዛ የሞቱም አሉ።
ተሽከርካሪውን ማሳፈር ከሚፈቀድለት ቁጥር በላይ ሰዎችን በመጫኑ አደጋውን እየከፋ አድርጎታል ያሉት ደግሞ የወገል ጤና ከተማ ነዋሪ የሆኑት ደስታው አሊ ናቸው።
እስካሁን በአካባቢያችን ከተመዘገበው የሟች ቁጥር አዝ ቁጥር ከፍተኛ መሆኑን እና ቁስለኞችም ከፍተኛ ቁጥር ያላቸው በመሆኑ አስከፊ አድርጎታል። እስካሁን ታካቢ አደጋው ከደረሰበት አካባቢ ወደ ወገል ጤና የመጀመሪያ ደረጃ ሆስፒታል ይዘዋቸው የመጡ ቁጥር እጅግ አስከፊ የሆነ ጉዳት ደርሶባቸዋል። ከዛም እጅግ የከፋ ጉዳት ከመሆኑም አንጻር የሆስፒታሉ ዶክተሮች ለደሴ ሪፈራል ሆስፒታል የተወሰኑት ላኩ አድርጓል።
በሰሜን ወሎ ዞን ዳውንት ወረዳ ውስጥ በመንግስት ኃይሎችና በፋኖ ታጣቂዎች መካከል በሚደረገው ውጊያ ምክንያት በአካባቢው የትራንስፖርት አቅርቦት እጥረት መኖሩን የአካባቢው ነዋሪዎች ለቪኦኤ ተናግረዋል። የተገኘውን የትራንስፖርት አማራጭ ለመጠቀም ሲሞክሩም በሁለቱ ታጣቂዎች መካከል በሚደረግ የተኩስ ልውውጥ መሀል ጉዳት የሚደርስባቸው ሰላማዊ ሰዎች ናቸው። እንደ ዛሬውም አይነት ከተፈቀደው በላይ ተሳፋሪ ሲጭኑ ጉዳት የሚደርስባቸው ሰላማዊ ሰዎች ናቸው ብለዋል። በአደጋው ህይወታቸው ካለፈው ውስጥ የጥምቀት በዓልን ከቤተሰቦቻቸው ጋር አሳልፈው ወደ ዩኒቨርሲቲ የሚመለሱ ተማሪዎችና የመንግስት ሰራተኞች እንደሚገኙበት ለማወቅ ተችሏል። ለአሜሪካ ድምፅ ለተጠናቀረው ዘገባ መስፍን አራጌ።
በመከታተል ላይ ያላችሁት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ የሚተላለፍላችሁን የሐሙስ ምሽት ስርጭታችንን ነው ያደመጣችሁት። የምሽቱን አብይ ዘገባ ነበር። ስርጭታችን ይቀጥላል። የትግራይ ክልል የጸጥታ አመራሮች ለነ ዶክተር ደብረጽዮን ቡድን ሐሳብ ድጋፋቸውን ሰጡ ይላል ቀጣዩ ዘገባ። የትግራይ ክልል የጸጥታ አመራሮች በነ ዶክተር ደብረጽዮን ገብረ ሚካኤል የሚመራው የህወሓት ቡድን ከዚህ ቀደም ጊዜያዊ አስተዳደሩን ለማስተካከል ያሳለፈውን ውሳኔ እንደሚደግፉ ዛሬ ባወጡት መግለጫ አስታውቀዋል። አቶ ጌታቸው ረዳ በበኩላቸው ውሳኔው ተቀባይነት የሌለው ትልቅ ስህተት ነው ሲሉ ተቃውሞታል። ሙሉጌታ አጽባ ዝርዝሩን ይነግረናል።
የትግራይ ክልል የጸጥታ አመራሮች በነ ዶክተር ደብረጽዮን ገብረ ሚካኤል የሚመራ የህወሓት ቡድን ከዚህ ቀደም ያሳለፈው ውሳኔ እንደሚደግፉ ዛሬ ባወጡት መግለጫ አስታወቁ። በነ ዶክተር ደብረጽዮን ገብረ ሚካኤል የሚመራ የህዝባዊ ወያነ ሓርነት ትግራይ ህወሓት ቡድን ከዚህ ቀደም አደረግኩት ባለው ጉባኤ የትግራይ ክልል ጊዜያዊ አስተዳደር ፕሬዚደንት አቶ ጌታቸው ረዳን ጨምሮ 13 ከስልጣናቸው እንዲነሱ መወሰኑ ይታወቃል። በወቅቱ በተሰጠው ውሳኔም ከስልጣናቸው በተነሱት ሰዎች ምትክ ሌሎች አመራሮች መመደቡንና ፕሬዚደንቱን በተመለከተ ግን ውሳኔውን ለፌዴራል መንግስቱ መስጠቱን ተገልጾ ነበር። ብሔራዊ ምርጫ ቦርድ በበኩሉ የህወሓት ጉባኤ ህጋዊ ሂደቱ አላሟላም በሚል ለጉባኤው እውቅና እንደማይሰጠውና ውሳኔዎቹም ተቀባይነት እንደማይኖራቸው ማስታወቁ አይዘነጋም። የጸጥታ አመራሮቹ ዛሬ በሰጡት መግለጫ 50-1 አብላጫ ድምፅ ያለው ጉባኤ በማካሄድ ውሳኔ ላሳለፈው በነ ዶክተር ደብረጽዮን ለሚመራው ህወሓት ቡድን ድጋፋቸው እንደሚሰጡና የቀረበውንም ሀሳብ እንደሚቀበሉ አስታውቀዋል። በጉዳዩ ለአሜሪካ ድምፅ አስተያየት የሰጡ የትግራይ ክልል ጊዜያዊ አስተዳደር ፕሬዚደንት አቶ ጌታቸው ረዳ ውሳኔው ተቀባይነት የሌለው ስህተት ነው ሲሉ ተቃውመውታል። ወደ 200 የሚሆኑ ከጀነራል እስከ ኮንሬል ማዕርግ ያላቸው የጸጥታ አመራሮቹ መቀለ ከተማ ላይ ከጥር 12 እስከ 14 ቀን 2017 ዓ.ም ለሶስት ቀናት ስብሰባ ማካሄዳቸውን ጠቅሰው ዛሬ ባወጡት ያቋም መግለጫ የትግራይ ክልል ግዚያዊ አስተዳደር አመራሮች ከተሰጣቸው ተልእኮ ውጪ የትግራይ ህዝብ ጥቅሞች ወደ ጎን ተተው ክህደት ፈጽመዋል በሚል ወንጅለዋቸዋል። መግለጫው አክሎ ግዚያዊ አስተዳደሩ የተሰጠው ተልእኮ የትግራይን ወሰን ከጦርነት በፊት ወደ ነበረበት መመለስ፣ የህዝብ ሰላምና ደህንነት መጠበቅ፣ ተፈናቃዮች ወደ ቀያቸው መመለስ፣ የመልሶ ግንባታ ስራ መጀመርና ለቀጣይ ምርጫ ምቹ ሁኔታ መፍጠር መሆን ሲገባው ይህን ማድረግ አልቻለም ሲል ግዚያዊ አስተዳደሩ ወቅሷል። የክልሉ የጸጥታ አመራሮች መግለጫ የግዚያዊ አስተዳደሩ አመራር ደካማ ነው ያለ ሲሆን ማስተካከያ እንዲደረግም ጠይቋል።
ብመጣየሽ ግዚያዊ ምህዳር መሰረት 50 ትድመር 1 ብጽሕት ዘለው
በግዚያዊ አስተዳደሩ ማቋቋሚያ መሰረት 50 ሲደመር 1 ድርሻ ያለውና በፕሪቶሪያም ተደራዳሪ የሆነው 14ኛ ጉባኤ ያካሄደ ህወሓት ግዚያዊ አስተዳደሩን ለማስተካከል የወሰነውን ውሳኔ ሳይውል ሳያድር ተግባራዊ እንዲሆን ድጋፋችንን እንገልጻለን። ከዚህ በተጨማሪም ሰራዊታችን የወከላቸው የካቢኔ አባላት የሥራቸውን አፈጻጸም ገምግሞ እምነት ባጣባቸው አባላቶቹ ላይ ማስተካከያ እንዲያደርግ ወስነናል።
ዶክተር ደብረጽዮን ገብረ ሚካኤል የሚመሩት የህወሓት ቡድን በወቅቱ ባካሄደው ጉባኤ የትግራይ ክልል ጊዜያዊ አስተዳደር ፕሬዚደንት ጌታቸው ረዳና የአስተዳደሩ ካቢኔ አባላት፣ የዞን አስተዳዳሪዎች እንዲሁም የኤጀንሲዎችና ኮሚሽኖች ኃላፊዎች ህወሓትን ወክለው የተመደቡ ስለነበሩ ከመስከረም 27 ቀን 2017 ዓ.ም ጀምሮ ከስልጣን እንዲወርዱ የሚል ውሳኔ አሳልፎ ነበር። የጸጥታ አመራሮቹ በመግለጫቸው የጠቀሱት ይህንን ውሳኔ ነው። በዚህ ጉዳይ ለአሜሪካ ድምጽ ምላሽ የሰጡት የጊዜያዊ አስተዳደሩ ፕሬዚደንት ጌታቸው ረዳ የተለያዩ ሐሳብ ያላቸው ሰዎች ያቋቋሙት የመመከት ኃይል የሆነው ሰራዊት የአንድ ቡድን መጠቀሚያ ለማድረግ መሞከር ስህተትና ተቀባይነት የሌለው ነው ብለዋል።
የሆነ ሰው ወታደር፣
ታጋይ፣ ፖለቲከኛ ይሁን መሐንዲስ የፈለገውን ቡድን የመምረጥና የመደገፍ መብት አለው። ለትግራይ ህዝብ ህልውና ከሁሉም አስተሳሰቦችና ከሁሉም የትግራይ አቅጣጫ የተውጣጣ የህልውና ኃይል በአጋጣሚ ኃላፊነት ስለያዘ የአንድ ቡድን መጠቀሚያ እንዲሆን መወሰን ግን በመሰረቱ ተቀባይነት የለውም፣ ሊኖረውም አይችልም።
የክልሉ የጸጥታ ቢሮ ኃላፊ ሌተናንት ጀነራል ፍስሐ ኪዳኑ የትግራይ ክልል የጸጥታ አመራሮች የሰጡትን መግለጫ አስመልክቶ ተጨማሪ ማብራሪያ እንዲሰጡን ጠይቀናቸው በሌላ ቀን እንደሚሰጡን ቃል ገብተው ለአሁኑ የዛሬውን መግለጫ ተጠቀሙ ብለውናል። አዛዦቹ በመግለጫቸው ከትግራይ ክልል ከመከላከያ ሰራዊት ውጪ ያሉ ኃይሎች ካልወጡ የቀድሞ ተዋጊዎችን የመበተን ሂደቱን እንደሚቃወሙ አስታውቀዋል።
ውህድ ሰላምን ድህነት ትግራይ ከተረጋገጸ ሉዓላዊ መሬትና ከተመለሰ
የትግራይ የሰላምና የደህንነት ዋስትና ሳይረጋገጥ ሉዓላዊ መሬታችን ሳይመለስ በጠላት ስር ያለው ህዝባችን ነጻ ሳይወጣ የተፈናቀሉ ሰዎች ሳይመለሱ የትግራይ ሰራዊት ይበተን እና ሌሎች ኃይሎች ይግቡ የሚል ሐሳብ እናወግዛለን። በፕሪቶሪያ ስምምነት መሰረት ትጥቅ መፍታትና ሰራዊት መበተን ወይም ዲዲአር የትግራይን ደህንነትና የሰራዊታችንን ዝግጁነት ግምት ውስጥ ባስገባ መልኩ በመፈጸም የትግራይ ሰላምና ደህንነትን ለመጠበቅ እንሰራለን።
በቀጣይ የጸጥታ ኃይሉ አመራሮች ውሳኔያቸውን ወደ ተግባር ለመቀየር ይህን የህልውናና የመመከት ኃይል ለመጠቀም መሞከር ስህተት ነው ያሉት ደግሞ አቶ ጌታቸው ረዳ ናቸው።
ጉባኤ ዝገበረ ደግፍና ለና ዝበለሰብ ክገብር ዘይግባ ጉባኤ ስለደግፉ
ጉባኤ ያካሄደን አካል እደግፋለሁ የሚል ሰው የትግራይ ህዝብ ህልውና ለመመከት የተቋቋመ ሰራዊት ለዚህ ማስፈጸሚያ ለማዋል ከሞከረ ትልቁ ስህተት ነው። አሁን የተፈጸመውም ስህተት ነው። ከዚህ በላይ እንደማይሄዱ ተስፋ አደርጋለሁ።
በሌላ ዜና ባለፈው ወር የኢትዮጵያ ምርጫ ቦርድ የፖለቲካ ፓርቲዎችን ዳግም ለመመዝገብ ባወጣው አዋጅ መሰረት ህወሓት የቦርዱ ታዛቢዎች ባሉበት ጠቅላላ ጉባኤ እንዲያካሄድና ይህ ካልሆነ ግን ቦርዱ በህጉ መሰረት ውሳኔ እንደሚሰጥበት አሳውቆ ነበር። ጉዳዩን አስመልክቶ በትላንትናው ዕለት ጉባኤ ያካሄደው ህወሓት በቁጥጥር ኮሚሽኑ በኩል ባወጣው መግለጫ ህወሓት የፕሪቶሪያ ስምምነትን የፈረመ ከኢትዮጵያ መንግስትና ሌሎች ዓለም አቀፍ ተቋማት ጋር የሚገናኝ ፖለቲካዊና ህጋዊነቱ ጥያቄ ውስጥ የማይገባ ፓርቲ ነው ብሏል። የኢትዮጵያ ምርጫ ቦርድ ያስተላለፈው ውሳኔ ህጋዊ ያልሆነና የፕሪቶሪያ ስምምነት የሚጻረር በመሆኑ ተቀባይነት የለውም በማለትም አስታውቋል። ለአሜሪካ ድምጽ ሙልጌታ ጽብሃም መቀለም።
ك ከአሜሪካ ድምፅ ስርጭታችን እንደቀጠለ ነው። አገራዊ ምክክር ለማካሄድና ብሔራዊ መግባባት ለመፍጠር ግጭቶች እንዲቆሙ ተጠየቀ። በብሔራዊ መግባባት ላይ ትኩረት በማድረግ በተወካዮች ምክር ቤት በተካሄደ ውይይት ላይ ለሂደቱ ምቹ ሁኔታ ለመፍጠር ግጭቶች መቆም እንዳለባቸው ተሳታፊዎቹ ጠይቀዋል። ከተሳታፊዎቹ መካከል የሆኑት አንድ የመከላከያ ጄኔራል ከዚህ በኋላ እኛም ህዝቡም እንዲበጠበጥና እንድንሰዋ አንፈልግም፣ ቁጭ ብላችሁ ንግግራችሁን ፍቱ ሲሉ ተደምጠዋል። የስራ ጊዜው በመገባደድ ላይ ያለው የአገራዊ ምክክር ኮሚሽን ኮሚሽነር ፕሮፌሰር መስፍን አስቻይ ሁኔታዎች አለመኖራቸው ሂደቱን እየፈተነ መሆኑን ገልጸዋል። በተነሱት አስተያየቶችና ጥያቄዎች ላይ ለውይይቱ የመነሻ ጥናታዊ ጽሑፎች ያቀረቡ አካላትና የመንግስት ኃላፊዎች ምላሽና ማብራሪያ ሰጥተዋል። ኬኔዲ አባተ ተጨማሪ አለው።
የህዝብ ተወካዮች ምክር ቤት ብሔራዊ መግባባት ለኢትዮጵያ ዘላቂ ሰላምና ብልጽግና በሚል ርዕስ ትናንት ረቡዕ ጥር 15 ቀን ባዘጋጀው የውይይት መድረክ ላይ በአገራዊ መግባባትና አገራዊ ምክክር ጉዳዮች ላይ ሰፊ ውይይት ተደርጓል። በአገራዊ መግባባት ታሪካዊ ዳራ፣ ተግዳሮቶችና ቀጣይ ሂደቶች ምንነት ዙሪያ ለውይይት መነሻ የሚሆኑ ጥናታዊ ጽሑፎች በውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስ፣ በአዲስ አበባ ዩኒቨርሲቲ ተቀዳሚ ፕሬዚደንት ዶክተር ሳሙኤል ክፍሌና በሚኒስትር ማዕረግ የብልጽግና ፓርቲ ዋና ጽህፈት ቤት የጥናትና ምርምር ኃላፊ በሆኑት ዶክተር አብዲ ዋሳ አብዱላሂ ከቀረበ በኋላ ከተሳታፊዎች አስተያየትና ጥያቄዎች ተነስተዋል። ከመከላከያ ሰራዊት በውይይቱ የተሳተፉት ጄኔራል ከበደ ረጋሳ የግላቸው መሆኑን ጠቅሰው በሰጡት አስተያየት ሰራዊቱ አገርን ለማጽናት ከፍተኛ መስዋዕትነት እየከፈለ እንደሆነ አጽንኦት ሰጥተው በመሆኑም ችግሮች በውይይት መፈታት እንዳለባቸው ተናግረዋል።
እኛ ከዚህ በኋላ እኛም ህዝባችንም እንዲበጠበት ደሙ እንዲፈስ እንድንስረዋ አንፈልግም፣ ቁጭ ብላችሁ ተወያዩ እና ችግራችሁን ፍቱ። ስለዚህ ይሄ የእያንዳንዱ የኢትዮጵያ ወታደር ድምፅ ነው። ለዚህ ብሔራዊ ምክክር ሁሉንም አስተዋጽኦ ማድረግ አለብን።
አሁን ኢትዮጵያ ባለችበት ተከታታይ የፖለቲካ ቀውስና የእርስ በርስ ጦርነት አውድ ውስጥ ምን አይነት ምክክር ማካሄድ ይቻላል ሲሉ ያጠየቁት ዶክተር ደሳለኝ ጫኔ ደግሞ ለጉዳዩ በቂ ትኩረት እንዳልተሰጠ ተችተው ግጭቶች በጊዜያዊነትም ቢሆን እንዲቆሙ ጠይቀዋል።
ዛሬም አረፈደም ብዬ ማስበው በየቦታው እየተካሄዱ ያሉ በመንግስትና በተለያዩ ታጣቂዎች መካከል ያሉ ግጭቶችን አትሊስት ቴምፖራሪሊ ማስቆም መቻል አለብን። ጊዜያዊ የሆነ የተኩስ አቁም ስምምነቶች በየቦታው ያሉ ግጭቶችን ቢያንስ ይህን ፕሮሰስ እስክንሞክረው ድረስ እሱ መሞከር አለበት ብዬ አስባለሁ። ቀላል እንዳልሆነ ይገባኛል። መናገር ቀላል ሊሆን ይችላል፣ ግን ደግሞ አክቲቭ የሆነ በየቀኑ በተለያዩ የሀገሪቱ ክፍሎች ውጊያዎች እየተካሄዱ ብሔራዊ ምክክር፣ ብሔራዊ መግባባት የሚባለው ነገር አስቸጋሪ ይሆናል።
ሌሎች ተግዳሮቶችም በተወያዮቹ የተነሱ ሲሆን በጉዳዩ ላይ የመወያያ ጽሑፍ ያቀረቡት ዶክተር ሳሙኤል ክፍሌ ተከታዩን መልስ ሰጥተዋል።
እነኚህ ተግዳሮቶች ሙሉ ለሙሉ የሚቀረፉበትን ጊዜስ ማወቅ ይቻላል ወይ? እርግጠኛ አይደለንም። እነኚህ ተግዳሮቶች የማይኖሩበት የኢትዮጵያ ዘመን ወይ ታሪክ መቼ ነው የሚሉ የሚያስማማኝንን ዶክተር ጌዲዮን እንዳነሱት መርከቡን እየነዳ ነው እየጠገንም እየተገለገልንበትም እየጠገንበት መሄድ ይሻላል። ኢትዮጵያ እየመከረችም እየኖረችም መቀጠል አለባት። እየመከረችም ችግሮቿን ላይ እየተስማማችም እየፈታችም መሄድ አለባት።
አገራዊ ምክክር በግጭት አውድ ውስጥ ከግጭት በኋላ እንዲሁም ግጭትን ለመከላከል በሚል በሶስት አውዶች ሊካሄድ እንደሚችል የሌሎችን አገራት ተሞክሮ በመጥቀስ ያስረዱት የኮሚሽኑ ዋና ኮሚሽነር ፕሮፌሰር መስፍን አራያ በበኩላቸው ምንም እንኳን በኢትዮጵያ ሂደቱ የቀጠለ ቢሆንም ኮሚሽኑ አስቻይ ሁኔታዎች ባለመኖራቸው ስራውን በተሰጠው ጊዜ ማጠናቀቅ እንዳልቻለ አመልክተዋል።
የኢትዮጵያ ሀገራዊ ምክክር ይሄ በተሰጠው የአዋጅ ኃላፊነት መሰረት ላለፉት ሶስት ዓመታት ስራዎቹን አንጻራዊ ሰላምና አስቻይ ሁኔታዎች በሁሉም በህዝቦቻችን፣ በመንግስትም፣ በፖለቲከኞቻችንም፣ በሃይማኖት አባቶቻችን፣ በሁሉም የማህበረሰብ ክፍሎች የተመቻቸ ሁኔታ ኖሮ ቢሆን ኖሮ ዛሬ ኢትዮጵያ ሀገራዊ ምክክር ኮሚሽን ኮሚሽነሮች እዚህ ቁጭ ብለን የምንናገረው ስለ መውጫ ሂደታችን ነበር።
ፕሮፌሰር መስፍን ተከታዩን ጥሪም አቅርበዋል።
አሁንም ከመንግስትም ከተቃዋሚ አካላትም ከሁሉም ህዝቦቻችን እኛ የኢትዮጵያ ሀገራዊ ምክክር ኮሚሽን የሚጠይቀው ጥያቄ ቢኖር አስቻይ ሁኔታዎችን ፍጠሩልን። ለምን? በዳያሎግ ሂደት ሁላችን ምንን አሸናፊ ሆነን የምንወጣው?
በተወካዮች ምክር ቤት የመንግስት ጠሪ ሚኒስትር ተስፋዬ በልጅጌ በሰጡት ማብራሪያ ደግሞ መንግስት ግጭቶችን በውይይት ለመፍታትና ለምክክሩ ምቹ ሁኔታን ለመፍጠር ዝግጁ መሆኑን የገለጹ ሲሆን ለዚህም ከዚህ ቀደም በቤንሻንጉል ጉሙዝና በጋምቤላ እንዲሁም በቅርቡ ደግሞ በኦሮሚያ ከሚንቀሳቀሱ ታጣቂዎች ጋራ ተደረሰ ያሉትን ስምምነት በማሳያነት ዘርዝረዋል። አገራዊ ምክክሩን ለማስቀጠል የሚያስችሉ ታሪካዊና ማህበራዊ ምቹ ሁኔታዎችም አሉ ያሉት አቶ ተስፋዬ ትውልዱ እድሉን ሊጠቀም ይገባል ብለዋል።
የተገኘውንና የተፈጠረውን እድል ባናባክን ይሄኛው ትውልድ ከታሪክ የምንማር ያደርገናል የሚል እምነት አለኝ። ለምን? በኢትዮጵያ ውስጥ ኢትዮጵያን ወደ ዲሞክራሲያዊ አቅጣጫ ለማምራትም ኢትዮጵያን በጠንካራና ከድህነት የወጣች የበለጸገች ሀገር የማድረግም እድል ተፈጥሮ የከሸፈው ጊዜያት አሉ። የትናንት ታሪክ ሲታይ
የውጭ ጉዳይ ሚኒስትሩ ዶክተር ጌዲዮን ጢሞቴዎስ በበኩላቸው ከፖለቲካዊ ጉዳዮች ባሻገር ኢኮኖሚያዊ ጥያቄዎችም የሀገራዊ ምክክርና መግባባት የትኩረት አካል መሆን አለባቸው ብለዋል። የማያግባቡ ጉዳዮችን በአንድ ጊዜ መፍታት አይቻልም ያሉት የህዝብ ተወካዮች ምክር ቤት አፈ ጉባኤ ታገሰ ጫፎ ደግሞ አለመግባባቶችን ሂደት በሂደት በመፍታት ብሔራዊ መግባባትን መፍጠር ይገባል ሲሉ በአጽንኦት ተናግረዋል። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።
ቀጣዩ ዘገባ ወዲህ ወደ አሜሪካ ይመልሰናል። ትራምፕ በሰደድ እሳትና አውሎ ነፋስ የተጠቁ ግዛቶችን ሊጎበኙ ነው የሚል ነው። ፕሬዚደንት ዶናልድ ትራምፕ በአሜሪካ በሰደድ እሳትና አደገኛ አውሎ ነፋስ የተጠቁ አካባቢዎችን ነገ አርብ እንደሚጎበኙ ታውቋል። ፕሬዚደንቱ በአውሎ ነፋስ ሄሊን የተጠቃችውን የሰሜን ካሮላይና እንዲሁም የሰደድ እሳት በቀጠለባት ካሊፎርኒያ ጉብኝት እንደሚያደርጉ ታውቋል። 100,000 ነዋሪዎች ቤታቸውን ለቀው እንዲወጡ ትዕዛዝ በተላለፈበት ካሊፎርኒያ አዲስ እሳት መቀስቀሱም ታውቋል። ጄኒያ ዱሉ ከሎስ አንጀለስ የላከችው ዘገባ ነው፣ እንደሚከተለው ተጠናቅሯል። ሪቻርድ እና ቡሽራ ማውዘር አልታዴና ካሊፎርኒያ ለ25 ዓመታት የኖሩበት ቤት በቃጠሎ ወድሟል። አሁን የተረፈ ነገር እንዳለ ለማየት መጥተዋል። በቅድሚያ ባል ሪቻርድ ማውዘር
It's almost an impossible task to get in there and find anything. When you find something, it's just...
ምንም የተረፈ ነገር ማግኘት አይቻልም። አንድ ነገር ያገኘሽም እንደሆን በሳቱ ቀልጦ ነው የምታየው። ሁሉም ነገር አንድ ላይ ቀልጧል። ውድ ዋጋ የሚያወጡ የድምፅ መሳሪያዎች ነበሩኝ። የተወሰኑት ይተርፋሉ ብዬ ተስፋ አድርጌ ነበር። ስመለከት ግን አንድ ድቡልቡል የቀለጠ ብረት ሆኗል።
ጥንዶቹ አሁን በአካባቢው በሚገኝ ሆቴል ተጠልለዋል። እንደገና ቤታቸውን ለመገንባት ኢንሹራንስ ይረዳናል ብለው ተስፋ ያደርጋሉ። ቡሽራ ማውዘር
We are now just living in uncertainty and a bubble. So we're just dealing with our loss and kind of
አሁን ምንም እርግጠኛ ባልሆንበት ሁኔታ ውስጥ ነው የምንኖረው። አሁን ያለነው በድንጋጤ ውስጥ ነው። እውን ነገሩ መከሰቱን ለማመን የተቸገርንበት ሁኔታ ውስጥ ነን። በየማለዳው ስትነቂ በህልሜ ነው ወደ ቤት የምመለሳለሁ ትያለሽ፣ ግን ደግሞ እዚህ ስትመጪ እውነታውን ታያለሽ።
የእርሱን ቤት ገና እሳቱ ባይነካውም ሆዜ ቬላስጓዝ እና ቤተሰቡ ለጎረቤቶቹ እርዳታ የማሰባሰቡን ሥራ በማስተባበር ላይ ናቸው። ባለፉት 12 ቀናት ቢያንስ 400 የሚሆኑ ሰዎች እርዳታ ለመሻት እንደመጡ ተናግረዋል። ሰዎቹ ችግሩን በራሳቸው ካለረጂ መጋፈጥ እንዳለባቸው እንደሚሰማቸውም ይናገራል።
We haven't really seen much government help anyway. It's all been the community stepping up to help each other.
የመንግስት ድጋፍ ብዙም አላየንም። ህብረተሰቡ ግን እርስ በርሱ ለመረዳዳት እየጣረ ነው። ከንቲባዋ አልጎበኙንም። ችግሩን ህብረተሰቡ ራሱ መጋፈጥ እንደተገደደ ነው እየተሰማኛለሁ።
የሎስ አንጀለስ ከንቲባ ካረን ባስ በፓሲፊክ ፓሊሴድ አንዳንድ ስፍራዎችን ጎብኝተዋል። በኢንስታግራም ላይ ባሰፈሩት መልእክትም የሎስ አንጀለስ ነዋሪዎችን ህይወት እንደገና ለመገንባት የሚችሉትን ሁሉ እንደሚያደርጉ ገልጸዋል። ፕሬዚደንት ዶናልድ ትራምፕ የግዛቲቱ ባለስልጣናት ለአደጋው የሰጡትን ምላሽ በባህለ ሲመት ንግግራቸው ነቅፈዋል። የሎስ አንጀለስ እሳት ካለምንም መከላከል ባሉት መንገድ እየቀጠለ ነው ሲሉም ተደምጠዋል። የካሊፎርኒያው አገረ ገዥ ጋቪን ኒውሰም እሳቱን ለመከላከል በርካታ እርምጃዎችን መውሰዳቸውን አስታውቀዋል። በደቡብ ካሊፎርኒያ እሳቱ ከመጀመሩም በፊት የአደጋ ሰራተኞችን ማሰማራታቸውን አስታውቀዋል። 16,000 የእሳት አደጋ ሰራተኞችና ሌሎች ባለሙያዎችን ማሰማራታቸውንም ገልጸዋል። ይበንዲ እንዳለ ዘ ሂውስ ፋየር የተሰኛ አዲስ ሰደድ ከሎስ አንጀለስ በስተሰሜን ትላንት ረቡዕ ተቀስቅሶ በፍጥነት በመዛመት ላይ ነው። ምሽቱን 31,000 ሰዎች ቤታቸውን ለቀው ወጥተዋል። የትራምፕን ጉብኝት ተከትሎ ደቡባዊ ካሊፎርኒያ እጅግ ሲጠበቅ የነበረ ዝናብ በሳምንቱ መጨረሻ ልታገኝ እንደምትችል ተተንብየዋል። ዝናቡ እሳቱን ሊያጠፋው ቢችልም ግን ደግሞ መርዛማ የሆነውን አመድ በጎርፍ መልክ እንዳያመጣው ተሰግተዋል። ጄኒያ ዱሉ ከሎስ አንጀለስ ለላከችው ዘገባ እንግዶ ለነኝ ዋሽንግተን ዲሲ። በመከታተል ላይ ያላችሁት ከአሜሪካ ድምፅ ዘወትር ምሽት ከሚተላለፍላችሁ የሐሙስ ምሽት ስርጭታችን ነው። አሁን ዘለግ ወዳሉ ዘገባዎች ወደምናልፍበት ሰዓት ተቃርበናል። እንቀጥላለን። የልጆች መጽሐፍት ያሳተሙ እናትና ልጅ በሚል ርዕስ የተጠናቀረ ዘገባ ነው። በውጭ አገር የተወለዱ አዳጊ ልጆች በሚኖሩበት አገር ውስጥ በሳይንሱ ዘርፍ እንዲሳተፉና ውክልና እንዲኖራቸው ሁለት የልጆች መጽሐፍት ተጽፈዋል። ጸሐፊዋ ነዋሪነታቸውን በቨርጂኒያ ግዛት ያደረጉት የሳይንስና ቴክኖሎጂ ባለሙያ የኔነሽ ሸዋነ ሲሆኑ የ13 ዓመት ልጃቸውም ከሌላ ተባባሪ ጸሐፊ ጋር በመሆን የልጆች መጽሐፍ አሳትመዋል። ኤደን ገረመው ለዛሬ ሴቶችና ቤተሰብ ፕሮግራም እናትና ልጅን አነጋግራ ተከታዩን አዘጋጅታለች።
በዩናይትድ ስቴትስና በተለያዩ ውጭ ሀገራት የተወለዱና የሚያድጉ የኢትዮጵያውያንና ትውልደ ኢትዮጵያውያን ልጆች በሚኖሩበት ሀገር ውስጥ ብዙውን ጊዜ ወላጆቻቸው የመጡበት ማህበረሰብ በተለያዩ ዘርፎች ሲወከል እንደማያዩና ይህም ለማንነት ቀውስ ሊያጋልጣቸው እንደሚችል የስነ ልቦና ባለሙያዎች ይናገራሉ። በቨርጂኒያ ግዛት የሚኖሩት የሳይንስና ቴክኖሎጂ ባለሙያዋ የኔነሽ ሸዋነ ኢትዮጵያውያን ልጆች በሳይንሱ ዘርፍ እንዲሳተፉና ውክልና እንዲኖራቸው ያስችላቸዋል ያሉትን ሁለት መጽሐፍ ተጽፈዋል። የ13 ዓመቱ ልጃቸው ጆሹዋ የዩም አዎ ትችያለሽ ወይም ትችላለህ የስ ዩ ካን የሚል መጽሐፍ ሰፊ ልብ ትልቅ ህልም ኦፕን ሃርትስ ቢግ ድሪምስ ብለው ባቋቋሙት ድርጅት ብዙ የህፃናት መጽሐፍትን በመጽሐፍና በማሳተም ከሚታወቁት አሜሪካዊቷ ኤሊኖር አንጀሊተስ ጋር በመተባበር ጽፏል። ጆሹዋ የቅርጫት ኳስ በሚጫወትበት ወቅት ዊልቸር የሚጠቀሙ አካል ጉዳተኛ ተማሪዎች ከስፖርታዊ ጨዋታ ርቀው በተመለከታቸው ጊዜ ያሰበውን መነሻ አድርጎ መጽሐፉን ማዘጋጀቱን ይናገራል።
ቅርጫት ኳስ መጫወት በጣም እወዳለሁ። በምጫወትበት ወቅት በጣም ስለሚያስደስተኝ ያንን ደስታ ለራሴ ብቻ ሳይሆን ለሌሎችም ማጋራት እሻለሁ። ሌሎች ልጆችም ይህንን አይነት ደስታ እንዲሰማቸው እፈልጋለሁ። ነገር ግን አንዳንድ ጊዜ በተሽከርካሪ ወንበሮች ላይ ያሉ ልጆች አካል ጉዳተኛ ስለሆኑ አሊያም ሌላ አይነት እክል ስላለባቸው ቅርጫት ኳስ መጫወት እንደማይችሉ ሲሰማቸው ተመልክቻለሁ። እኔ ደግሞ የተሽከርካሪ ወንበሮች ላይ የቅርጫት ኳስ ጨዋታን አይቻለሁና ይሄ ስለ ሁኔታው እንድጽፍ አነሳስቶኛል። ስለዚህ መጽሐፉን ስጽፍ አካል ጉዳተኛም ብትሆኑ ትልቅ ቦታ ልትደርሱ ትችላላችሁ ማለት ፈልጌ ነው። ምክንያቱም የተሽከርካሪ ወንበር ላይ ስፖርቶች በኦሎምፒክ ውስጥም አሉ። የአካል ጉዳተኛ ቢሆኑም እዚያ ደረጃ ላይ መድረስ ይችላሉ።
ጆሹዋ መጽሐፍ በአማርኛና እንግሊዝኛ ከመጽሐፉ በተጨማሪም በጀርመንኛና በሌሎች የውጭ ሀገራት ቋንቋዎች መተርጎሙን የቴክኖሎጂና የኬሚስትሪ ባለሙያ የሆኑት እናቱ የኔነሽ ይናገራሉ። በግላቸው ለንባብ ስላበቋቸው ሁለት ስራዎችም አጋርተውናል።
መጽሐፎቹ የታይትላቸው የመጀመሪያው ደ ኪድ ኬሚስት የሚል ነው። ይሄ ነው። ሁለተኛው መጽሐፍ ደግሞ ማይ ማዘርስ ነክለስ፣ ይሄኛው የእናቴ ሀብል ማለት ነው። ሁለቱም መጽሐፎች የመጀመሪያው ከአራት ዓመት እስከ አስር ዓመት ድረስ ይሆናል ኪድ ኬሚስት። ሁለተኛው ደግሞ ከአራት ዓመት እስከ 13 እስከ 14 ዓመትም ድረስ ይሆናል። ለምንድን ነው እንደዛ ብዬ ያልኩትኝ? አንዳንድ ጊዜ የሳይንስ ኮንሴፕቶች ወይም ደግሞ ስለ ሳይንስ በለጋ እድሜያችን እንሰማቸዋለን እንጂ በጣም ላንረዳቸው እንችላለን እና የቆየ ሲመጣ ነው የሚገለጽልን እና እኔ በጣም አስታውሳለሁ አሁን ይሄ የማይ ማዘርስ ነክለስ የእናቴ ሀብል የሚለውን እሱ ላይ ስለ ጎልድ ካራት ነው የሚያወራው እና ስለ ጎልድ ካራት በአማርኛ የሚባለው ማለት ነው ምን ያህል የወርቅ ብዛት አለው ወይ መጠን አለው በአንድ በወርቅ ማዕድን ውስጥ ንጹህ የሆነ ወርቁ ምን ያህል ነው ማለት ነው። እኔ 4 ኪሎ አዲስ አበባ ዩኒቨርሲቲ እስከምጨርስ ድረስ ስለ ካራት ብዙም አዌር አልነበርኩኝም። የሚገርምሽ ነገርና የመጀመሪያ የስራ ኢንተርቪው ላይ ነው በደንብ አዌር ሆኜ ስለ ካራት ስጠየቅ በኋላ እንደውም ዩ ኖ ሪሰርች አድርጌ አንብቤ የመለስኩትኝና አንዳንድ ጊዜ የትንንሽ ልጆች መጻፍ ይመስላል እንጂ ለትልልቆች ራሱ ሲያነቡት የሆነ ነገር ሪሌት ያደርግላቸዋል ወይም ደግሞ ግልጽ ያደርግላቸዋል ማለት ነው። እና
የነንሽ በተለይም በውጭ ሀገር ከሚኖሩ ኢትዮጵያውያን እና ትውልደ ኢትዮጵያውያን የሚወለዱ ልጆች በመጽሐፍትና በተለያዩ የጥበብ ስራዎች ውስጥ እነርሱን የሚመስሉ ሰዎችና ገጸ ባህሪያትን ማየታቸው በማህበረሰብ ውስጥ ለሚኖራቸው የተካታችነት ስሜት ወሳኝ መሆኑን ያስረዳሉ።
እኛ ኢትዮጵያ ስናደግ ያው እኛን የሚመስል ነው አንቺ ጎበዝ ነሽ የትም ደረጃ መድረስ ትችያለሽ በደንብ አጥኚ እሷ እኮ በቃ ጭንቅላቷ እሱ እኮ ጎበዝ ነው በጣም ማንም አይችለውም እየተባለን ነው ያደግነው። እና ያ ውጭም ስንወጣ ልክ እንደዛው ማለት ነው ጎበዙ ልጅ እየተባባለ ማለት ነው። እና እዚህ ግን እሱን የሚመስል አይደለም ሁሉም አይደለም። እና እንደምታየው ቡክስቶር ብትሄጂ ላይብራሪ ብትሄጂ አሉ መጽሐፍት ግን ሳይንስ እና ቴክኖሎጂ ላይ ብዙም ጊዜ በተለያዩ ኢንተርቪዎች ደጋግሜ ብዬ ይሆናል ግን ሳይንስ እና ቴክኖሎጂ ላይ ብዙ እኛን የሚመስሉ ካራክተሮች ወይም ገጸ ባህሪያት አናይም። እና ይሄ ደግሞ ልጆቻችን የፈለገ ብንመክር ውጭ እንዳልኳችሁ የሚመሳሰል ነገር ካላዩ ይሄ መነሳሳታቸው እየጠፋ ጎበዞች ናቸው ብዙ ልጆች ግን እየጠፋ ይሄዳል። ስለዚህ ያንን ከልጅነታቸው እንዲገነቡ እኛም እዚህ ውስጥ አለን እናንተን የሚመስሉ ልጆች ይሄንን ይሰራሉ እዚህ ቦታ አሉ ሳይንስ እና ቴክኖሎጂ የገሌ ብቻ አይደለም የዚህ ቡድን ብቻ አይደለም ከዚህ ሀገር የመጣ ወይ ከዚህ አህጉር የመጣ ብቻ ሳይሆን ሁሉም ስጦታውን ቢጠቀምበት ወይም የተፈጥሮ ችሎታችንን ብንጠቀምበት የምንፈልገው ቦታ ልንደርስ እንችላለን። እና ይሄን ማድረግ ትችላላችሁ እዚህ ውስጥም አላችሁ ስፖርት ውስጥም አላችሁ ሳይንስ ውስጥም አላችሁ ቴክኖሎጂ ውስጥም አላችሁ ስዕል ውስጥም አላችሁ ጋዜጠኝነት ውስጥም አላችሁ ነው ሁሉም ቦታ ልጆች መሆን እንደሚችሉ ለማሳየት ነው። እና
የጆሹዋ መጽሐፍ አካል ጉዳተኞችን ከማበረታታት ባለፈ ሁሉም ሰው የፈለገውን ማድረግ ይችላል የሚለውን መልእክት የያዘ ሲሆን በተጨማሪም በውጭ ሀገር ላሉ የተለያዩ ሀገር ዜጎች ኢትዮጵያን የሚያስተዋውቁ እውነታዎች የተካተቱበት እንደሆነም ያስረዳሉ።
አሁን የሴፕቴምበር መጨረሻ ላይ ነው የታተመው ኢትዮጵያን የታተመው ግን በተለያዩ የኢትዮጵያ ቋንቋዎች እንዲሁም ደግሞ በጀርመንኛ እና በአረብኛ እና በፍሬንች ነው መጽሐፉ። ደስ ብሎኛል በጣም ምክንያቱም አንዳንድ ጊዜ አንቺ ብቻሽን ስትሰሪ ብቻሽን ማለቅ የለበትም አለ አይደለ ልጆች ስጦታቸውን በሚገባ መጠቀም ካለን ከዚህ ይጀምራል እንግዲህ እና በሚችሉት አቅም ልጆች መጽሐፍ በመጽሐፍ ሊሆን ይችላል ወይም ደግሞ በነፃ አገልግሎት ወይም ቮለንቲየር ሰርቪስ ሊሆን ይችላል በተለያየ መልኩ መሳተፍ ይችላሉ። እና እሱ ሲነግረኝ እኔ ደስ አለኝ። ለምንድን ነው በጣም ስፖርት ይወዳል ባስኬትቦል ቅድም እንዳለች እና ባስኬትቦል ይወዳል። ስለዚህ ከባስኬትቦሉ ጋር የተያያዘ ልጆች በምን መልኩ ሁሉም ሰው መጫወት ይችላል አቅም አይጠይቅም ቁመት አይጠይቅም ነው ወይም ደግሞ ሰውነት ሳይዝ አይጠይቅም ብሎ የማበረታት አይነት ነገር መልእክት ነው ያለው የሱ በሱ ሌቭል። ግን ሰፋ አድርገን ደግሞ ስናስበው በስፖርት ብቻ ሳይሆን ማንም ሰው ምንም ማድረግ ይችላል ወደሚለው ወደ ፖዚቲቭ የሆነ መልእክት ማስተላለፍ እንችላለን። እና ከዛ አንጻር ነው ያየሁትኝ።
የኔነሽ ዋነ የልጆች መጽሐፍት በመጽሐፍ በኢትዮጵያ ለህትመት እንዲበቁ በማድረግ የሚታወቀው የገባሬ ሰናዩ ሰፊ ልብ ትልቅ ህልም ድርጅት የቦርድ አባል ሲሆኑ በተጨማሪም በዋሽንግተን ዲሲና አካባቢዋ በቴክኖሎጂ ሙያ ላይ መሰማራት ለሚፈልጉ ግለሰቦች በተለይም ወጣቶች ስልጠናና ድጋፍም ያደርጋሉ። ከአሜሪካ ድምጽ ለተጠናቀረው ዘገባ አይደን ገረመው ከዋሽንግተን ዲሲ።
ቀጣዩ ጥንቅር ወጣቶችና በጎ ፈቃደኝነትን እየተመለከተ ነው። የበጎ ፈቃደኝነት አገልግሎትን የሚሹ ሰው ሰራሽና ተፈጥሯዊ አደጋዎች በተለያዩ የኢትዮጵያ አካባቢዎች ጎልተው ይታያሉ። ወጣቶች ደግሞ በዚህ ረገድ ጉልህ ሚና መጫወት ይችላሉ። ይሁን እንጂ በበጎ ፍቃድ አገልግሎቶች የወጣቶች ተሳትፎ እንዴት ይገለጻል? በኢትዮጵያ ቀይ መስቀል ማህበር ስር በአዲስ አበባ ከተማ በበጎ ፍቃድ ተግባር ላይ የተሰማሩ ወጣቶችን እና የአገልግሎቱን አስተባባሪ በማነጋገር ኬኔዲ አባተ ተከታዩን ልኳል።
የበጎ ፍቃድ አገልግሎቶች በአንድ ማህበረሰብ ውስጥ የሚስተዋሉ ችግሮችን በማቃለል ሁለንተናዊ ለውጥን ከማምጣት አንጻር ሁነኛ ሚና አላቸው። እንደ ኢትዮጵያ ባሉ ሰው ሰራሽና ተፈጥሯዊ ቀውሶች በሚፈራረቁባቸው ሀገራት ደግሞ የበጎ ፈቃደኝነት አገልግሎት ትርጉሙ የጎላ ነው። በኢትዮጵያ በጎ ፈቃደኞችን በማስተባበር እንደ ጦርነት ባሉ ሰው ሰራሽና ተፈጥሯዊ አደጋዎች የተጎዱና ተጋላጭ የሆኑ የማህበረሰብ ክፍሎችን የመደገፍ ስራ ከሚያከናውኑ ድርጅቶች ውስጥ የኢትዮጵያ ቀይ መስቀል ማህበር በቀዳሚነት ይጠቀሳል። በማህበሩ የአዲስ አበባ ከተማ ቅርንጫፍ ስር የተለያዩ የበጎ ፈቃድ አገልግሎቶችን በመስጠት ላይ ከሚገኙ ወጣቶች መካከል የአሜሪካ ድምጽ ያነጋገራቸው አራት ወጣቶች ስለተሳትፏቸው አውግተውናል። ዓለም ሰገድ አዳሙ አስተያየታቸውን ከሰጡን ወጣቶች አንዱ ነው።
ቀይ መስቀል ሰው ተኮር ፕሮጀክት ስለሆነ ሰውኛ ስራዎች ላይ ስለሚሳተፍ እኔም በበጎ ፈቃደኝነት ወይም በቮለንተሪነት ከ2012 ጀምሮ እስካሁን ድረስ አብሬ እያገለገልኩኛለሁ ማለት ነው። እውነት ለመናገር ከጊዜ በኋላ እኔ በህብረተሰቡ ላይ ትንሽዬም ቢሆን ተጽዕኖ ማድረግ እንደምችል ተረድቻለሁ። ከቮለንተር ስራ ወይም በጎ ፈቃደኝነትን ከጀመርኩ በኋላ ማለት ነው። ምክንያቱም ትልልቅ መሰራት ያለባቸውን ነገሮች በትንሽ ነገር እኛ በትንሽ ባዋጣናት ነገር መስራት መለወጥ እንደምንችል ያየሁበት ስለሆነ አሁን ባለሁበት ደረጃ ለማህበረሰቡ በጎ ፈቃደኛ በጣም ትልቅ ጥቅም የሚሰጥ የማህበረሰብ ክፍል ወይም የወጣት ክፍል ነው ብዬ አስባለሁ። በአብዛኞቻችን ወጣት ስለሆን ማለት የትኛውም ሰው በጎ ፈቃደኛ መሆን ይችላል። የትኛውም ሰው ደግሞ በአካባቢው ላይ የሚያደርገው በራሱ ፈቃዱ ለሚያደርገው ጥሩ ነገር በጎ ፈቃደኛ ነው ብዬ አስባለሁ። በተቋም ግዴታ መታቀፍ አለበት ብዬ አላስብም። በጎ ፈቃደኝነት በቤትህም ማድረግ የምትችለው በጎ ፈቃደኝነት አለ ማለት ነው።
የአዲስ አበባ ቅርንጫፍ የወጣቶች ክበብ ሰብሳቢና ከ2012 ዓ.ም ጀምሮ ላለፉት 5 ዓመታት በቀይ መስቀል ማህበር በበጎ ፈቃደኝነት በማገልገል ላይ እንደምትገኝ የገለጸችው ሃና ጸጋይ ደግሞ በተግባሬ ማህበረሰቡን ብቻ ሳይሆን ራሴንም ጠቅም ያለው ትላለች።
በጎ ፈቃደኝነት ማለት ካለን ላይ ከጊዜያችንም ከጉልበታችንም ሊሆን ይችላል ለማህበረሰቡ ማካፈል ወይም ማጋራት ነው ብዬ ነው የማስበው። እና በዚህ ዓላማ ነበር በ2012 ዓ.ም ጆይን ያደረኩት። ነገር ግን ጆይን ካረኩኝ በኋላ ቀይ መስቀል ውስጥ ዘርፈ ብዙ የሆኑ እንቅስቃሴዎች ነው ያሉት እና ያን አገልግሎት በሚሰጥበት ሰዓት ለማህበረሰቡም የተወሰነች ኢምፓክት ፈጥር ያለው ብዬ አስባለሁ። እንዲሁም ለራሴም ያገኘኋቸው ብዙ ኤክስፒሪየንሶች አሉ።
በመሆኑም ወጣቶች ለበጎ ተግባር መበረታታት እንዳለባቸው ትመክራለች።
በጎ ፈቃደኝነት ባለን ነገር ነው የምንሰጠው። እድሜም ገደብ የለውም። ከእንደገና አቅም ይሄ ገንዘብም ብቻ አይጠይቅም። ባለችን በጉልበትም ሊሆን ይችላል፣ በጊዜያችንም ሊሆን ይችላል። የተወሰነች ጊዜያችንን ለዚህ በጎ ስራ ብናውለው ከዚህ ቀውሱ ላይ ፖዘቲቭ የሆነ ኢምፓክትን ከመፍጠር እንኳ አንጻር የድሮ ያለው መተሳሰባችንን ከማሳየትም አንጻር የራሱ የሆነ ፖዘቲቭ ኢምፓክት ይኖራል ብዬ አስባለሁ እና እንደዚህ አይነት ነገሮች ላይ ባለችን ጊዜ ብንሰማራ ጥሩ ማለት ወዳለሁ።
ሌላው ስለ በጎ ፈቃድ አገልግሎት አስተያየቱን የሰጠን ወጣት ናትናኤል መኮንን ከመጀመሪያ ደረጃ የሕክምና አገልግሎቶች ጀምሮ በተለያዩ ዘርፎች እንደሚሳተፍ ይገልጻል።
ከ2013 ጀምሮ እንደ ኢትዮጵያን አቆጣጠር የኢትዮጵያ ቀይ መስቀል በጎ ፈቃደኛ ሁኜ እያገለገልኩ ቆየው። አሁንም እያገለገልኩ ነው። የመጀመሪያ ሕክምና እርዳታ በተለያዩ አጋጣሚዎች እሰጣለሁኝ። በተለይ ትላልቅ ኢቨንቶች የሃይማኖት የኢቨንት ላይ እንደ በጎ ፈቃደኛ እንደ ፈርስት ኤደር ሁኜ አገለግላለሁኝ። የመጀመሪያ ሕክምና እርዳታ እሰጣለሁ። ሰው ሰራሽና ተፈጥሮ አደጋዎችም ሲከሰቱ የጎርፍ አደጋዎች ምላሽ እንሰጣለን። በዛውም ደግሞ ያው ምግብ ነክና ምግብ ነክ ያልሆኑ ቁሳቁሶችን በጉልበት በእውቀት አገልግሎት በመስጠት ላይ ይገኛሉ።
ከኮሌጅ ጀምሮ በበጎ ፈቃድ ተግባራት ተሳትፎ እንዳለው የገለጸው ካሳሁን ረታ ደግሞ በዚህም የህሊና እርካታ አግኝቻለሁ ይላል።
ኮሌጅ እያለሁ ነው የበጎ ፈቃደኛ ስራ ነው የጀመርኩት። በማንኛውም የኢመርጀንሲ ሪስፖንስ ላይ ዝግጁ ሆነን እንገኛለን። አሁን ላይ እኔ እየሰራሁለት ያለሁበት ደግሞ አሁን ላይ በአምቡላንስ ነርስ ላይ እያገለገልኩ እገኛለሁ። እና ለበጎ ፈቃደኝነት ለማገልገል ዋነኛው ራስን ዝግጁ ማድረግ ነው በቃ። እና ለእንደዚህ አይነት ነገሮች መሰጠት ይፈልጋል በመጀመሪያ ማለት ነው። እና በጎ ፈቃደኝነት ማገልገል በጣም የህሊና እርካታን ይሰጣል።
ወጣት ዮናታን ተሻለ በኢትዮጵያ ቀይ መስቀል ማህበር አዲስ አበባ ቅርንጫፍ የበጎ ፈቃደኞችና የቅርንጫፎች ጉዳይ አስተባባሪ ነው። በከተማዋ ከ5000 በላይ የተመዘገቡ በጎ ፈቃደኞች እንዳሉና ከነዚህም ከ2000 በላይ የሚሆኑት በንቃት በመሳተፍ ላይ እንደሚገኙ ተናግሯል። በጎ ፈቃደኞቹ ስለሚሰጧቸው አገልግሎቶችም አብራርቷል።
አጠቃላይ የማህበሩ ስራዎች የሚሰሩት ቀጥተኛ በበጎ ፈቃደኞች ተሳትፎ ነው። በጎ ፈቃደኞች በተለያዩ የሰብአዊ እና የልማት ስራዎች ላይ በመሳተፍ ማህበሩ አጠቃላይ የቆመለትን አላማ ተልእኮ ከማስፈጸም ረገድ ከፍተኛ የሆነ ድርሻ አላቸው። ለአብነትም የነጻ አምቡላንስ አገልግሎት ላይ ነርስ በጎ ፈቃደኞችን ወይ ባለሙያ በጎ ፈቃደኞችን በመጠቀም አምቡላንስ አገልግሎቱን እየሰጡ ያሉበት ሁኔታ አለ። ከተሞስ የሚከሰቱ የተለያዩ ተፈጥሯዊ አደጋዎች እንዲሁም ሰው ሰራሽ አደጋዎች ላይ በጎ ፈቃደኞች ተሳታፊ በመሆን ከዳሰሳ ጥናት ጀምሮ እስከ አደጋ ምላሽ ስራዎችን በማከናወን ረገድ ከፍተኛ ድርሻ ይወስዳሉ። ከዛ ባለፈም የተለያዩ የኑሮ ማሻሻያ ፕሮጀክቶችና የማህበረሰብ ተኮር ፕሮጀክቶች ላይ በመሳተፍ የአንበሳውን ድርሻ ይዘው ይገኛሉ ማለት ነው። ማህበሩን ገቢ ከማሳደግ ረገድ የተለያዩ ምግብ ነክና ምግብ ነክ ያልሆኑ ቁሳቁሶችን በማሰባሰብና ለተጠቃሚ ወይም ደግሞ እኛ ተጠቃሚ ብለን ለየናቸው አካላት በማሰራጨት ጭምር አገልግሎቱን እየሰጡ ይገኛሉ።
ኢትዮጵያ ካለችበት ወቅታዊ ሁኔታ አንጻር የበጎ ፈቃደኝነት አገልግሎት ይበልጥ መስፋት እንዳለበት የሚገልጸው ዮናታን ተከታዩን ጥሪ አቅርቧል።
እንደ ሀገር ብዙ ቀውሶች ያሉበትና ብዙ ድጋፍ የሚፈልጉ ወገኖች እርዳታ የሚጠብቁበት ጊዜ ነው ያለነውና ከዛ ረገድ ያው ቀይ መስቀል የበጎ ፈቃደኞችና አባላት መሰረት ያለው ተቋም ነው። ስለዚህ ይሄን ተቋም በአባል በመሆንና እንዲሁም በጎ ፈቃደኛ በመሆን ሊያግዙት ይገባል። ያው ቀይ መስቀል እንደ ድልድይ ነው ከማህበረሰቡ ወስዶ መልሶ ለማህበረሰቡ የሚሰጥ ተቋም ነው።
ማህበሩ የሰብአዊ አገልግሎት ስራዎችን ለማከናወን ከበጎ ፈቃደኞች በተጨማሪ በተለያየ ደረጃ ከተመዘገቡ አባላቱ የሚሰበስበውን ገቢ ይጠቀማል። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።
ኬኔዲ አባተን ለጥንቅሩ እናመሰግናለን። የፕሬዚደንት ዶናልድ ትራምፕ በዓለ ሲመት ባለፈው ሰኞ መከናወኑ ይታወሳል። ቀጣዩ ጥንቅር በአሜሪካ አዲስ ተሿሚ ፕሬዚዳንቶችን ታሪክ ያስቃኘናል።
የመጀመሪያው ፕሬዚደንት ጆርጅ ዋሽንግተን ቃለ መሐላቸውን የፈጸሙት ኒውዮርክ ከተማ ውስጥ ነበር። በወቅቱ ኒውዮርክ የሀገሪቱ ጊዜያዊ መዲና ነበረች። አሜሪካውያን ከዚያ በፊት ፕሬዝደንት ኖሯቸው ስለማያውቅ የምክር ቤት አባላቱ ስነ ስርዓቱ እንዴት ቢከናወን ይሻላል በሚል መክረው እስከሚወስኑ ጆርጅ ዋሽንግተን መጠበቅ ነበረባቸው። ከዚያ በኋላ እንደ አውሮፓውያን አቆጣጠር ሚያዝያ 30 ቀን ፕሬዝደንቱና ምክትላቸው እንዲሁም የምክር ቤቱ አባላት የሕግ መወሰኛው ምክር ቤት ውስጥ ሰብሰብ ካሉ በኋላ በረንዳው ላይ ወጥተው ደጅ ለሚጠባበቀው ታዳሚ እጃቸውን በማውለብለብ ሰላምታ ሰጡ። በመቀጠል ቃለ መሐላውን የሚያስፈጽሟቸው ዳኛ በዩናይትድ ስቴትስ ፕሬዝደንትነት የተጣለቦትን ኃላፊነት በታማኝነት ይወጣሉ ብለው ጠየቋቸው። ጆርጅ ዋሽንግተን በአዎንታ ቃለ መሐላቸውን ሰጡ። ይህ ቃለ መሐላ እንዳለ በአሜሪካ ሕገ መንግስት ውስጥ የተቀመጠ ነው። ዳኛው ጆርጅ ዋሽንግተን መጽሐፍ ቅዱስ ላይ ምለው ቃል እንዲገቡ ለማድረግ ነበር ያቀዱት። የሚከናወንበት ሰዓት ሲቃረብ ዳኛው መጽሐፍ ቅዱሱን እንዳላመጡት ባወቁ ጊዜ በጥድፊያ ሰው ተልኮ መጽሐፍ ቅዱስ በውሰት መጥቶ ነው ጆርጅ ዋሽንግተን ቃለ መሐላቸውን የፈጸሙት። እንደ አውሮፓውያን አቆጣጠር የ1801ዱ የሶስተኛው ፕሬዚደንት የቶማስ ጀፈርሰን በዓለ ሲመት ደግሞ ከጆርጅ ዋሽንግተን በዓለ ሲመት ይበልጥ ቀለል ብሎ የተከናወነ ነበር። ቶማስ ጀፈርሰን ወደ በዓለ ሲመት ስነ ስርዓታቸው የሄዱት ከሳቸው በፊት እንደነበሩት እንደ ሁለቱ ቀደምቶቻቸው በሰረገላ ሳይሆን በእግራቸው ተጉዘው ነው።
የአሜሪካ ምክር ቤት ህንጻ ካፒቶል ሲደርሱም ብዙ ህዝብ እየጠበቃቸው ነበር። ንግግራቸውንም አዘጋጅተዋል። ይሁን እንጂ ድምጻቸው በጣም ድክም ያለ ስለነበረ ንግግራቸውን ሊሰማ የቻለው በጣም ጥቂት ሰው እንደነበረ ታሪክ መዝግቦታል። ሆኖም ዛሬ ያ የቶማስ ጀፈርሰን የበዓለ ሲመት ንግግር በአሜሪካውያን ዘንድ በሚገባ ይታወቃል። በምርጫ ዘመቻቸው ወቅት በፖለቲካ ፓርቲዎች መካከል የነበረውን አስቀያሚ ጭቅጭቅ ለማርገብ ያደረጉት ንግግር አድናቆት አትርፎላቸዋል። ይሁን ሆኖ የምርጫ ዘመቻው ጭቅጭቅ የተወ አስከፊ ገጽታ ቀጠለና ከጀፈርሰን ጋር የተፎካከሩት ከሳቸው በፊት የነበሩት ፕሬዚደንት ጃን አዳምስ በጀፈርሰን በዓለ ሲመት ላይ ሳይገኙ ቀሩ። ጃን አዳምስ በዋዜማው ምሽቱ ላይ ጓዛቸውን ጠቅልለው ከዋይት ሀውስ ወጡና ወደ ቦስተን ተመለሱ። እንደ አውሮፓውያን አቆጣጠር በ1841 የ9ኛው ፕሬዚደንት ዊሊያም ሄንሪ ሃሪሰን የቃለ መሐላ ስነ ስርዓት ታሪክ ሳይወሳ የአሜሪካ ፕሬዚደንቶች በዓለ ሲመት ታሪክ ተወሳ ለማለት አይቻልም። ሲመረጡ የ68 ዓመት ሰው የነበሩት ዊሊያም ሃሪሰን በዘመኑ ከነበሩት ፕሬዚደንቶች ሁሉ በእድሜ ትልቁ ነበሩ። ታዲያ እንደሚባለው በፕሬዝደንትነት ለማገልገል ጠንካራ መሆናቸውን በጣም ረጅም ንግግር በማድረግ ለማሳየት አስበው ነው ይባላል። ኃይለኛ ቅዝቃዜ በነበረበት በዚያ የበዓለ ሲመታቸው ዕለት ጭንቅላታቸውን በብርድ ቆብ ሳይሸፍኑ ካፖርትም ሳይደርቡ ቆመው ረጅሙን ንግግራቸውን አሰሙ። ያ በሆነ በወሩ አዲሱ ፕሬዝደንት ሃሪሰን ታመው ሕይወታቸው አለፈ። ስልጣን ላይ ሆነው ሕይወታቸው ያለፈ የመጀመሪያ ፕሬዝደንት ናቸው። ሐኪማቸው ፕሬዝደንቱን ለህልፈት የዳረጋቸው የሳምባ ምች ወይም ኒሞኒያ የሚባለው ነው ብለዋል። በተለምዶ ግን ብዙዎች ረጅሙ ንግግራቸው የገደላቸው ፕሬዝደንት ይሏቸዋል። የሃሪሰን አሟሟት በአውሮፓውያን 2014 ዓ.ም ምርምር ተደርጎበት ነበር። ሃሪሰን የሞቱት በሳምባ ህመም ሳይሆን በሌላ ምክንያት ነው የሚሉት። የነበራቸውም የህመም ስሜት ድካምና ጭንቀት እንጂ ሳንባቸው ላይ እንዳልነበረ ይናገራሉ ተመራማሪዎቹ። እንደነሱ አባባል ከሆነ በጊዜው ዋሽንግተን ዲሲ ጥሩ የፍሳሽ ማስወገጃ አገልግሎት ስላልነበራት የመጸዳጃ ቤት ፍሳሽ ከዋይት ሀውስ በቅርብ ርቀት ሜዳ ላይ ይፈስ ስለነበረ ምናልባት በባክቴሪያ የተበከለ ውሃ ጠጥተው ሳይታመሙ አልቀሩም ነው የሚሉት ተመራማሪዎቹ። ስለ ፕሬዝደንቶች በዓለ ሲመት ሲወሳ ታዲያ የሁሉም ቃለ መሐላ ስነ ስርዓት አይረሴ ነው ማለት አይደለም። የ30ኛውን ፕሬዝደንት ካልቪን ኮሊጅን በዓለ ሲመት ብንወስድ ቀዝቀዝ ባለ ድባብ ከተከናወኑት ውስጥ የሚጠቀስ ነው። ምክትል ፕሬዝደንት የነበሩት ኮሊጅ እንደ አውሮፓውያን አቆጣጠር በ1923 ነሐሴ ወር ውስጥ ብዙም የሥራ ኃላፊነት ስላልነበረባቸው ቨርሞንት ወደሚኖሩት ቤተሰቦቻቸው ቤት ለእረፍት ሄደው ነበር። ታዲያ አንድ ቀን ሌሊት በተኙበት አባታቸው ከእንቅልፋቸው የቀሰቀሷቸውና ቴሌግራም ተልኮልሃል ይሏቸዋል። ፕሬዚደንቱ ዋረን ሃርዲንግ አርፈዋል የሚል መርዶ የያዘ ቴሌግራም ነበር። እንደዚያ ሆኖ ኮሊጅ ፕሬዚደንት ሆኑ። በግል ማስታወሻቸው ላይ ይህንን ባወቅኩ ጊዜ መጀመሪያ ተነስቼ ቆምኩና ጸሎት አደረስኩ። ከዚያም ከሕገ መንግስቱ ውስጥ ቃለ መሐላው ያለበትን አውጥቼ ለአባቴ ይህን ያዝልኝ ብዬ ሰጠሁ። ከዚያም ተመልሼ ተኛሁ ብለው እንደ ጻፉ ተመልክቷል። ቀደም ሲል ከተነገረው በተጻራሪ ድንገተኛ ሐዘን የተመላበትን የሊንደን ጆንሰንን የ36ኛው ፕሬዚደንት ቃለ መሐላ የፈጸሙበት ቀን አይረሴ ነው። ጆንሰን ቃለ መሐላ የፈጸሙት ፕሬዚደንት ጆን ኤፍ ኬኔዲ በሰው እጅ በጥይት ከተገደሉ ከአንድ ሰዓት ተኩል በኋላ ነበር። ጆንሰን በፕሬዝደንታዊው አውሮፕላን ኤርፎርስ ዋን ውስጥ ቀኝ እጃቸውን ከፍ አድርገው ቃለ መሐላቸውን ሲፈጽሙ የተነሳው ፎቶግራፍ በስተቀኛቸው ባለቤታቸው፣ በስተግራ የሟቹ ፕሬዝደንት ባለቤት ጃኪ ኬኔዲ አጅበዋቸው ይታያሉ። ሊንደን ጆንሰን ቃለ መሐላቸውን ያስፈጸሟቸው ሴት ዳኛ ነበሩ። እስካሁን በዩናይትድ ስቴትስ ታሪክ ፕሬዝደንትን ቃለ መሐላ ያስፈጸሙ ብቸኛይቱ ሴት ዳኛ ናቸው። በዚያ ፎቶ ላይ ሚስስ ኬኔዲ በባለቤታቸው በሰው እጅ መገደል የነበሩበት ከባድ ድንጋጤና ሐዘን ፊታቸው ላይ ይነበባል። ጆንሰን ቃለ መሐላ ሲፈጽሙ ጃኪ ኬኒዲ ጎናቸው የቆሙት ባለቤታቸው በጥይት በተገደሉበት ጊዜ ለብሰውት በነበረው በዚያው ልብስ ነበር። ያ ምስል ፕሬዝደንቱ በሰዎች ለተገደሉበት የአሜሪካ ሕዝብ ተተኪ ፕሬዝደንት እንደተሰየመለት ማረጋገጫ ሆኗል። ባልተጠበቀ ምስቅልቅል
የጥንቅሩን ቀሪ ክፍል በድረ ገጽና በማህበራዊ ሚዲያ መድረኮቻችን ላይ ያገኙታል። ክብራትና ክብራን የምሽቱ ስርጭታችን በዚሁ ተጠናቋል። ስርጭቱን ከስቱዲዮ ያቀናብርልን ንጉሴ ታምሬ፣ ዋና አዘጋጅ ጽዮን ግርማ፣ ሳስተናገዳቸው ያመሸት እንግዶልንን። ነገ ምሽት በተመሳሳይ ሰዓት እንገናኝ። ደህና ሁኑ።